voice of America. የኢትዮጵያ መንግስትና ገዢው ኢህአዴግ በተሐድሶ እንቅስቃሴ ውስጥ መሆናቸውን የገለጹ ነው። ይህ ሁኔታ የሀገሪቱን ተቃዋሚዎች ምን ያህል አሳምኗል? ሰለሞን አባተ የመኢአድን ዋና ጸሐፊ አቶ አዳነ ጥላሁንን አነጋግሯል።
አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ፣ ጤና ይስጥልኝ፣ እንደምን አመሹ?
እንደምን አመሻችሁ አቶ ሰለሞን፣ እንደምን አመሻችሁ ሁላችሁም የአሜሪካ ድምጽ ሬዲዮ አዘጋጆች።
እግዚአብሔር ይመስገን በጣም ደህና ነን። እንኳን አደረሰዎት ለብርሃን ልደቱ። እና እንደ ፓርቲ መሪም ምናልባት ገናን የሚያከብሩ ከሆነ መልእክት የሚያስተላልፉት ካለ የገና መልእክት ልጠይቆት ነበረ የደወልኩት።
እሺ፣ እንግዲህ ለኢትዮጵያ ሕዝብ በአጠቃላይ እንደዚሁም በኦርቶዶክስ እምነት ተከታዮች መልካም የገና በዓል እንዲሆን በራሴና በመላው ኢትዮጵያ አንድነት ድርጅት ስም አስተላልፋለሁ።
አመሰግናለሁኝ አቶ አዳነ። እንግዲህ ገና ሲመጣ በተለይ በክርስትና ምዕመናን ዘንድ የተስፋ ጊዜም ነው፣ የብርሃን ጊዜ ነው ተብሎ ነው የሚታመነውና ለመሆኑ በዚህ በዘንድሮው ገና ላይ ቆመ እርስዎ እንደ ተቃዋሚ ፖለቲካ ድርጅት መሪ በስፋትም እንደሚንቀሳቀስ እንደ አንጋፋም የፖለቲካ ድርጅት መሪ ምንድን ነው የሚመስለው የሰሞኑ ሁኔታ? ወደፊትስ ምን ይታየዎታል አቶ አዳነ?
እንግዲህ ያው የሰሞኑ ሁኔታ ያው እንደምታየው አሁን ትንሽ ቀደም ሲል የነበረው የህዝብ የተቃውሞ መንፈሱ አሁን ትንሽ ቀዝቀዝ ብሏል እና ይህም ቅዝቃዜ የመጣው እንግዲህ መንግስት እንደሚለው በአስቸኳይ ጊዜ አዋጁ ያገኘሁት ስኬት ነው ብለው እንደኛ እምነት ደግሞ የተዳፈነ እሳት ነው። ምክንያቱም የህዝቡ ጥያቄ አንድም የተመለሰ ነገር የለም እና መንግስት እየሄደበት ያለው አቅጣጫም ችግር ፈቺ በሆነ መልኩ አይደለም እየሄዳለው። እንግዲህ ወደፊት የሚሆነ ደግሞ እናያለን። ከዚህ ውጭ እንደ አንድ የፖለቲካ አመራር ለወደፊት በህዝቡ ላይ ምን ይታያል ያልክን የመሰለኝ እንግዲህ ይህም በጋራ የምናየው ነው። ካለፈው የተለየ ምንም አይነት ነገር የለም። ለኑሮ ውድነቱ ጣራ መጥቷል። በነገራችን ላይ ዶሮ 300 ብር ነው። እንግዲህ ዛሬ የገበያ እንደሰማሁት እንግዲህ ጊዜ ያሳይህ ዶሮ 300 ብር ማለት ያው በኢትዮጵያ ላይ ያለው ችግር እንዳለ ነው። እንግዲህ ይህንን እንግዲህ እግዚአብሔርም ሰውም ይፈተዋል ብለን እንጠብቃለን። ይህም እንትነምል
አቶ አዳነ፣ የኢትዮጵያ መንግስት እና በአጠቃላይ ደግሞ የፓርቲ ስርዓቱ ግምገማ ላይ እንደሆኑ እየተናገሩ ነው ያሉት ባለስልጣናቱ። የተለያዩ ባለስልጣናትም በተጠያቂነት እንደሚያዙ ስራዎች እየተሰሩ መሆኑን እንደውም የአማራ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሰሞኑን በሰጡን አንድ ማብራሪያ ወደ 500 የሚሆኑ የፓርቲና የመንግስት ባለስልጣናት በተጠያቂነት ተገምግመው እንደነበረ፣ ከ240 በላይ የሚሆኑ ጉዳያቸው በተለያየ ደረጃ በከፍተኛ ሁኔታ ሊታይ እንደሚችል፣ አጣሪ ኮሚቴ ተቋቁሞ የሚቀርቡባቸው ብሶቶችም ካሉ ክሶችም ካሉ እንደሚታዩ ገልጸውልን ነበር እና ይሄ ሁኔታ ደግሞ በመላ ሀገሪቱ እየተካሄደ ያለ ነው ስለሚባል እናንተ እንዴት ነው የምትመለከቱት ይህንን የግምገማ ሁኔታ?
ይሄ መንግስት አሁን ትንሽ የነበረበትን ውጥረት ለማስተንፈሻ የሚጠቀምበት መሳሪያ ነው። ከዛ ውጭ ምንም እንትን የለውም። እኔ አንድ ነገር ልንገርህ፣ በጣም የሚገርመኝ ነገር ትናንትና የአማራ ክልል የህዝብ ግንኙነቱ ናቸው አቶ ንጉሱ ጥላሁን ሲናገሩ ሰምቻለሁ። ጥሩ ነው ግምገማ ማካሄዳቸው ቆንጆ ነው። ምናልባት ትንሽ ነፍስ ሊያበጅም ስለሚችሉ ግን ማይታነካ ከላይ እኮ አይነካም። የሚገርም የወረደበት መሀል ያለ ይህ አነስተኛው ወይም ደግሞ በጣም ዝቅተኛ የሆነው ካድሪ አካባቢ ላይ ነው ሁሉ የሚዘመተው። ከመጀመሪያው ከፊትም ጀምሮ እስካሁን ድረስ ያን ያለው እላይ ያለው አመራር መተነካና ነው። አሁን ይሄ ስር የሰደደ ግምገማ ነው እንደዚህ ነው 500 ተደርጓ 250 ይጠይቃል። ይሄ በጣም ለማስመሰል የሚደረግና እታዎች የሚገኘውን ዝም ብሎ ፓራላይዝ የሆነ ቅርታ ሁልጊዜ መጠቀም
የተሽመደመደው ለማለት ነው።
በቃ እንደዛ በቃ ኦልሞስት ትንሽ ዝቅተኛውን አካል የሚመስል እንጂ ከላይ አልነካም። መንካት ካለበት ከላይ አማራ ክልል ውሰድ፣ አቶ ገዱ አንዳርጋቸው አሉ እሳቸው ካጠፉ የማይነኩበት ምን ምክንያት አለ? በዛ ደረጃ ላይ አልተሄደም። እንዳውም ተሽማሽም ሆነው ቁጭ ያሉት ላይ በክልል ደረጃ ምናልባት እሳቸው ያሉ የፈረደበት ካድሬ ሊመጣ ይችላል። ከዛ ውጭ ግን ስር የሰደደ ግምገማ አልተካሄደም። ባይን በሀገር አቀፍ በፌዴራል ደረጃ ምነግርሉ ሚኒስትሮች ተነሱ፣ ሚኒስትሮች ተተኩ። ያ እንግዲህ እንዳውም እነዚያም የተነሱት ሚኒስትሮች ሲሆን ፊት ለፊት ባለው በር ያጡትን ስልጣን በጓሮ በኩል ነው እንደገና መልሶ በመስኮት በኩል ነው ያገኙት። እና ይሄ አይደለም ግምገማ ማለት ያደረግም ፍርድ መቀል የሆነ አካሄድ ማለት ያደረግም። በመጀመሪያ ደረጃ ላይ የሚኒስቴር ደረጃም ብለው በምንም ግምገማ ከመካሄዱ በፊት የህዝቡ ጥያቄ ምንድን ነው? የእኛ ጥፋት ምንድን ነው? የህዝብ ጥያቄ እስካሁን ድረስ 25 ዓመት ስንኖር የህዝብ ጥያቄ መልሰናል አልመለስም? ካልመለስንስ እንዴት እንመልስ? እኒህ ነገሮችን በመጀመሪያ በጥናት ደረጃ ላይ ተካቶ መካሄድ ነበር። አንድ ሁለተኛ ግምገማው ተጠት ያለበት ለህዝብ ነው። እንግዲህ በእውነት እንነጋገር ካልክ መገምገም ያለበት ህዝብ ነው። አሁን እየተካሄደ ነው፣ ካድሬ ለካድሬ ነው የሚገማገመው። በዛም እርስ በርስ አንዱ ከአንዱ ጤነኛ ስላልሆነ አይነካኩም። ከዚያም አልፎ ተርፎ ደግሞ ድርጅታዊ ግምገማ እንጂ ህዝባዊ ግምገማ አይደለም እኮ እየተካሄደ ያለው። ህዝቡ አቤት እያለ ያለው የመልካም አስተዳደር ችግር አለብኝ፣ አሰራራችሁ ላይ ችግር አለ፣ ሙስና ውስጥ ተዘፍቃችኋል፣ ወዘተ ወዘተ፣ አምባገነናዊ ስርዓት ውስጥ ናችሁ፣ ስለዚህ እኒህ ነገሮች ይስተካከሉልኝ እያለ እየጠየቀ ባለበት ሁኔታ ላይ በትክክል ግምገማ ተካሄደ ይፈታ የሚሉ ከሆነ ግምገማውን ማካሄድ ያለበት ህዝብ ነው። ምክንያቱም እንደ አንድ ዲሞክራሲ ሀገር እንግዲህ ዲሞክራሲ ነው ስለሚሉ እነሱ ማለት ነው። በዲሞክራሲ ውስጥ እኮ ስልጣን የሚሰጥህ ህዝብ ነው። ስልጣን የሰጠህን ህዝብ ደግሞ የሚነጥቅህም ህዝብ ነው። ስለዚህ ግምገማው በትክክል ካር ከተባለ መገምገም ያለበት አመራሩን በአጠቃላይ ህዝቡ ነው። ይሄን ነው የማምለው። ከዛ ውጭ እየተካሄደ ያለ ይሄ ማስተንፈሻ ነገር ነው። ትናንት አቶ ንጉሱ ጥላሁን ሲናገሩ ሰምቻለሁ። በአብዛኛው ብዙ ችግርና መልስ ዝም ብለው የተቀባቡ ነገሮችም አሉ። ለምሳሌ በዚህ በፖለቲካ ደረጃ ላይ ያሰርናቸው እንትን የለም መብታቸው ነው ወዘተ። እኔ ምሰድ ለምሳሌ ባለፈው ንግር ያለው እስካሁን ድረስ ከቤተሰብ ጋር መቀላቀል አልቻልኩም። እንዳውም አሁን ለዙላ መስላል ሊሄድ እንትን ብዬ ነበር። ገና ለገና ይመጣል ተብሎ ሰሜን ወሎ ወልዳያ ላይ በዞኑ አስተዳዳሪ ሰብሳቢነት የጸጥታ ዘርፍ ኃላፊ ያቀረበው እንትን ከመጣ እንዲታሰር የሚል ውሳኔ ነው የተወሰነብኝ። ስለዚህ ስላለመታሰር እስካሁን ድረስ አልሄድኩም።
ቤተሰቡ እዛ ነው ያለው?
አዎ የእኔ ቤተሰብ እዛ ነው። ኦልሞስት እንግዲህ ከሰኔ ጀምሮ እኔ እናቴ ምጣብኝ ነው መጀመሪያ ያርኩት። እንደውም እዛ ለቅሶ ላይ ሁሉ መቀመጫችን ቀርቼ ነው የመጣሁት። እና የሚገርም ነገር እስካሁን ድረስ አንድ ነው። ሌላው ራሱ የጡረታ ደመወዝ እንኳ ሄጄ መቀበል ሳችን ቀርቼ ለአምስት ወር እንትን ተብዬ ከስንት መከራ በኋላ ነው ወደ እንዲዛወርልኝ ያደረኩት። እና ይሄ ባለበት ደረጃ ላይ እኔ ለምን እንደሚዋሽ አይገባኝም። ደግሞ ይሄ ደግሞ ምንድን ነው የሚያመጣው መሰለህ? የባሰ እንደውም እያራራቀ እያቃቃረ የሚሄድ እንትን እንጂ ችግር ፈቺ አይደለም እየተካሄደ ያለው ነገር።
ሌላው ግምገማ መካሄድ ያለበት በህዝብ ነው ብለውኝ ነበር። እና በምን አይነት መድረክ ላይ ነው ይሄ የህዝብ ግምገማ መካሄድ አለበት ብለው የሚያምኑት? ባለስልጣናቱ እንደሚሉት ክፍት ነው መድረኩ፣ ጥቆማዎች ከህዝቡ ይመጣሉ፣ እነዛን እያየን እንፈትሻለን፣ እንመረምራለን ነው የሚሉት።
ጥሩ እንግዲህ በመዋቅር ደረጃ ልምጣል። በቀበሌ ደረጃ የቀበሌ አመራር አለ። የቀበሌ አመራሩ በአጠቃላይ የኢህአዴግ አባል ነው። የኢህአዴግ አባል ያልሆነ የቀበሌ አመራር እንኳን ያን አይደለም የድር ጥሩምባ ነፊ እንትን አይልም። በአሁኑ ሰዓት ሁሉ ያው አነሰም አደገም በአብዮታዊ ዲሞክራሲ ጸበል መጠመቅ አለበት። ይሄ ግድ ነው። ይሄ ሲሰራበት የኖረ ነው እንበልና እንግዲህ ከቀበሌ ልነሳ ላይ አልኩ። በቀበሌ የሚገኙ እነዚህ አመራሮች ለህዝብ ቀርቡ ናስ ቅፋት ያለው መሆኑ ተብሎ ነው መቅረብ ያለ ግልጽ የሆነ ውይይት ከዛ በኋላ ህዝብ ተነስቶ ከታች ቅድም ካልኩ ጀምሮ ያለው እገሌ 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 ይሄን አድርገሃል፣ እገሌ ደግሞ ይሄን አላደረክም። በዛ ደረጃ ነው መመጣት ያለበት። አሁን እኮ ኢህአዴግ ላይ ትልቁ ችግር ምንድን ነው? ካድሬዎችን ይሰበስባል። የቃል ኪዳን ልጆች ናቸው። በአጠቃላይ እነዚያ እንግዲህ በጣም ውስን በሆነ ነገር ለብ ለብ ይደረግና እዛው ላይ የሚነሱ ለምሳሌ አሁን እስኪ አማራ ክልል እንውሰድ። አሁን ይሄ 200 ምናምን የሚባሉት በጣም እርግጠኛ ሁኝ ነው ምነግር ከላይ በጭራሽ አይኖራችሁ፣ እታች ያለ አሁንም ካድሬ ነው እንትን የሚደረገው። ስለዚህ የህዝብ ግምገማ የሚባለው ለህዝብ እያንዳንዱ ኃላፊነት የተሰጠው አካል ወይም ካድሬ ቀርቦ ግምገማ ተካሂዶ በህዝብ ምህረት የሚሰጠውም ከሆነ ህዝብ ምህረት መስጠት አለበት። ወደ እርምጃ የሚከድ ከሆነ ህዝብ የሚሰጠው ውሳኔ መሰረት በመደበኛ ፍርድ ቤት የሚታይ ነገር ካለ በመደበኛ ፍርድ ቤት መታየት ያለበት ሂደቶች አሉ። በአጠቃላይ ፍትህን የፍትህን ስርዓት በጠበቀ መልኩ መካሄድ ያለበት ነገር መኖር እንዳለበት ነው የሚታየኝ። እና የህዝብ ግምገማ የሚባለው በዚህ መልክ ይቀጥላል። ቀበሌ ይቀጥላል፣ ወረዳም እያለ መሄድ ይችላል። ምክንያቱም እነሱ እኮ ህዝብ ሲፈልጉ ለእነሱ መሳሪያነት ሲፈልጉ ህዝብ ይሰበስባሉ። ግምገማ ሲሆን ደግሞ ብቻቸው ይገማገማሉ። እና እዚያ ላይ ስንት መለባበስ ነገሮች አሉ። በደል እየደረሰ ያለው በህዝብ ላይ ነው። ችግር እየደረሰ ያለው የመልካም አስተዳደር እጦት ያለው ህዝብ ላይ ነው። እና ህዝቡ ባላገወቀ ሁኔታ እነሱ ተሸፋፍነው እኮ ነው እያለፉ ያሉት። ስለዚህ በአጠቃላይ ስር ነቀል የሆነ ግምገማ ይካሄድ ከተባለ የኢህአዴግን ካድሬዎች ከታች እስከ ላይ ድረስ ያለው መገምገም ያለበት ህዝቡ ነው።
አቶ አዳነ፣ እናንተ እንደ ተቃዋሚ ፓርቲ የዚህ መንግስትና ኢህአዴግ የያዙት ጥረት አጋር የምትሆኑበት ሁኔታ የለም? መድረክ የለም? እርስዎ ቅድም እንደገለጿቸውም የአማራ ክልል ቃል አቀባይ እንደገለጹት የፖለቲካ ፓርቲዎች በዚህ በኩል ቢሰለፉ አጋሮቻችን ናቸው የሚሆኑት የሚል መልእክት አስተላልፈው ነበር። የላችሁ መድረክ
እንግዲህ እስካሁን ድረስ አልተጋበዝም። እኛም እንደናንተ ከማስመሪያ ሰምተናል። እንደውም አሁን በቅርቡ በፌደራል ደረጃ ላይ ያው ከተቃዋሚ ፓርቲዎች ጋር ድርድር እናካሄዳለን የሚል እንትን በኢትዮጵያ ቴሌቪዥንና ሬዲዮ ሰምተናል። ከዛ ውጭ እስካሁን ድረስ በግልጽ ወደኛ የመጣልን እንትን የለም። ዞሮ ዞሮ ግን በትክክል እውነት ኢህአዴግ ነፍስ ገዝቶ ድርድሩን ከተቃዋሚዎች ጋር አካሄዳለሁ የሚል ከሆነ ለህዝብ ችግር ፈች እስከሆነ ድረስ እኛ የማንደራደርበት ምን ምክንያት የለንም። ይህን ሲባል ያለምንም ቅድመ ሁኔታም መደራደር እንችላለን። ምክንያቱም ከምንም በላይ መቅደም ያለበት ህዝብ ነው እና የህዝብ ችግር እስከፈታ ድረስ በድርድሩ እንሳተፋለን። እስካሁን ድረስ ግን በማስመሪያ ከተቃዋሚዎች ጋር እንደራደራለን የሚል ከመስማት ውጭ በዚህ እንደራደር የሚል እስካሁን የደረሰልን ነገር የለም። አንድ ወቅት ፓርላማ ስብሰባ በአፈጉባኤ አባዱላ ሰብሳቢነት 62 ፓርቲዎች ተገኝተናል። እዛ ላይ ወደፊት ያው በግምገማና በድርድር አካባቢ ላይ እንገናኛለን የሚል እንዲሁ ቀንጨብ ያለች ነገር ሰምቻለሁኝ። ከዛ ውጭ ግን እስካሁን ድረስ በተግባር ላይ የዋለ እንትን የለም። ኤኒሃው በተግባር የዋለና እንደራደር ለህዝቡ ብሎ ኢህአዴግ እውነት ከልብ አስቦ ድርድር የሚጠራን ከሆን እንደራደራለን።
አሁን እናንተ ለመደራደር ዝግጁ መሆናችሁን እየገለጹ ነው አቶ አዳነ። ኢህአዴግም በራሱ በኩል ይህንኑ ስሜት የሚያንጸባርቅ መንገድ እየተከተለ መሆኑን እየተናገረ ነው። ለመሆኑ ይሄ መድረክ ነገ ቢከፈት በጥቅሉ በደል፣ ሙስና የመሳሰሉ የሚባሉ ውንጀላዎች አሉ፣ ክሶች አሉ በመንግስቱ ባለስልጣናትና በካድሬዎች ላይ የሚሰነዘሩ፣ ያ መድረክ ነገ ይከፈት ቢባል እናንተ የተዘጋጁ ዝርዝር አላችሁ? በደል ስትሉ ምን ማለታችሁ ነው? የአስተዳደር ጉድለት ስትሉ ምን ማለታችሁ ነው? ሙስና ስትሉ ምን ማለታችሁ ነው? በማስረጃ የተደገፉ በስም የምትጠሯቸው ባለስልጣናት መጠየቅ አለባቸው የምትሏቸው በየትኛውም ደረጃ ያሉ በእጃችሁ የሚገኛሉ? ዝግጁ ናችሁ ለመሆኑ በእናንተ በኩል?
እንዳውም ቢገርም ባለፈው አንድ ጊዜ አንተ ነህ መሰለኝ ፕሮፌሰር በየነጋ ቅበይ ነበር ሚል።
አዎ፣
በዚያን ሰዓት አንድ ሁለት ሶስት አራት ብዬ የሰጠሁ ነጥቦች አሉ። በነዛ ዙሪያዎች ላይ ከፍተኛ የሆነ እስከ ቀበሌ ድረስ የወረደ ስል መቀል የሆነ ጥናት አካሄደን ቢያንስ ወደ 42 አይነት ችግሮችን ነቅሰን አውጥተን ኢህአዴግ የፈጸማቸውን በነዚያ ላይ ምን መደረግ አለበት የሚል ሁሉ እንትን አድርገን በጥናታዊ ጽሑፍ ደረጃ ላይ ወደፊት ኢህአዴግ በድርድር ቢያቀርባቸው እነዚያን እንደ አማራጭ ይዘን እንደምንቀርብ እና በሁሉም ነጥቦች ላይ ተጨባጭና በጣም በአሳማኝ ደረጃ ላይ የምናቀርባቸው መረጃዎች ሁሉ ይዘን እንደምንቀርብ ነው የምነግርህ። እስከ እርቅ መንግስት ድረስ ሊያስኬድ የሚችል ራሱን የቻለ ማኒፌስቶ አዘጋጅተን ነው እየጠበቅን ያለ ነው። ኢቨን እዚህ ቦታ ብለን መጠቆም የምንችልበት ለምሳሌ ሙስናን ብትወስድ የት ቦታ ምን አይነት ሙስና እንደተካሄደ፣ ምን አይነት በደል እንደተፈጸመ፣ በወንዝ ልጅነት ምን እንደሚሰራ፣ የአብዮታዊ ዲሞክራሲ ልጆች ቅድሚያ ስራ እንደሚሰጣቸው ወዘተ ብዙ ነገሮች አጥንተን እንደውም በጥቅል ወደ 42 ችግሮችን ነቅሰን አውጥተን ይህን እየጠበቅን ነው ያለ ነው። በተጨባጭ ነው። እነዚህም ደግሞ የምትፈልጋቸው ከሆነ እኔ ነገ መድረኩን ብትሰጠኝ አንድ ሁለት ብዬ ሁሉም እንደገና ዘርዝሬ ልሰጥህ ይችላሉ።
አሁን በጣም እንፈልጋለን። ህዝብ የማወቅ መብት አለው። እናንተም የማሳወቅ ግዴታ አለባችሁ እና በዚህ ሁኔታም ይመስለኛል ችግሮችን መፍታትና መወያየት የሚቻለው። ስለዚህ እነዚህ አሉ የሚሏቸውን ችግሮች በዝርዝርና በማስረጃ የተጨበጡትን እንደዚሁ እየተመላለስን እንነጋገራለን፣ ለህዝብ እናቀርባለን። እኛም
በቃ 42 ነጥቦች ይሰጣለሁ። እንዳውም የሚገርም ነገር እኮ ያው እንግዲህ አይደርሳችሁ እንደሆነ እንጂ በኢትዮም ህዳር አውቅቼዋለሁ።
አሁን ያው ከእናንተ ከአንደበታችሁ መስማት አንድ ነገር ሆኖ እያለ
ይገባኛል። ስለዚህ እዚያም ላይ መግለጫ የሰጠሁት እኔ ስለሆነ እነዚህንም አንድ ሁለት ሶስት ብዬ እሰጣለሁ።
እሺ፣ አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ፣ በድጋሚ መልካም የገና በዓል ይሁንልዎት፣ መልካም ዘመን እንዲሆን እንመኛለን። ከአሜሪካ ድምፅ በእኛ በኩል አመሰግናለሁኝ ለጊዜው።
እኔም በጣም አመሰግናለሁ። ለእናንተም መልካም አዲስ ዓመት ይሁንላችሁ። እንደዚሁም ደግሞ ድርቡ በዓል የገናን በዓል መልካም የገና በዓል ይሁንላችሁ። ለሁሉም የሬዲዮ አዘጋጆች በመያሱም የከበረ ሰላምታ አቅርብልኝ። አመሰግናለሁ።
አመሰግናለሁም። ደህና እምሽው።